ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማስተማት እንጀምራለን። በመስከተልም በሎሬት ጸጋዬ ገብረ መድን የቀረበውን አዋሽ ግጥም በመጨረሻም በአቤ ጉበኛ የተደረሰውን አልወለድም መጽሐፍ ትረካ ክፍል አራት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። ሰኞ የካቲት 19 ቀን በነቀምት ከተማ በተካሄደ የተቃውሞ ሰልፍ ከአንድ ዘር የተውጣጣው የአጋዚ ጦር አባላት በከፈቱት የእሩምታ ተኩስ አንድ ሰው የገደሉ መሆናቸውንና ሌሎች አምስት ሰዎች ያቆሰሉ መሆናቸውን የኦሮሚያ የህዝብ ግንኙነት ኃላፊ በፌስቡክ ባስተላለፈው መረጃ አረጋግጧል። በሌላ በኩል የወያኔው ኮማንድ ፖስት በሰጠው መግለጫ የተቃውሞ እንቅስቃሴ በሚያካሂዱ ወገኖች ላይ ግድያ ለማካሄድ ያቀደ መሆኑን ከመግለጹም በላይ የወያኔ አባላትን ድምፅ ለማስለወጥ በሚንቀሳቀሱ ዜጎች ላይም እርምጃ ለመውሰድ ዝቷል። ለሐሙስ የካቲት 22 ቀን ተቀጥሮ የነበረው የወያኔ የኢህአዴግ ምክር ቤት ስብሰባ ለሚቀጥለው ሳምንት የተላለፈ መሆኑን ምንጮች ገልጸዋል። 180 አባላት የሚገኙበት ይህ የምክር ቤት ስብሰባ ያከናውናቸዋል ተብለው ከታቀዱት ተግባሮች መካከል አንዱ አዲስ ጠቅላይ ሚኒስትር ተብዬ መምረጥ ሲሆን፣ በዚህ ላይ ስምምነት ያልተገኘ በመሆኑ ምክንያት ስብሰባውን ለአንድ ሳምንት ያህል ማስተላለፍ ተገድዷል ተብሏል። ባለፈው ሳምንት ኦህዴድ አብይ አህመድን በእጩነት ለማቅረብ የድርጅቱ ሊቀመንበር አድርጎ የመረጠ መሆኑ ሲታወቅ፣ የደቡቡ ድርጅት ደኢህዴድም ሽፈራው ሽጉጤን ሊቀመንበር፣ ሲራጅ ፈጌሳን ምክትል ሊቀመንበር አድርጎ መምረጡ ከተገኘው መረጃ ለማወቅ ተችሏል። ደመቀ መኮንን በብአዴን ሊቀመንበርነቱ እንዲቆይ የተደረገ ሲሆን፣ ከጥቂት ሳምንታት በፊት ደብረጽዮን የወያኔው ድርጅት ሊቀመንበር ሆኖ መመረጡ ይታወቃል። ባለፉት 27 ዓመታት የወያኔው ድርጅት የኢህአዴግ ሊቀመንበርና ጠቅላይ ሚኒስቴር ተብየውን ሲመርጥ የቆየው በአንድ ድርጅት እንዲያውም በአንድ ግለሰብ ማለትም በመለስ ዜናዊ ትእዛዝና መመሪያ እንደነበር ሲታወስ፣ ከቅርብ ጊዜ ወዲህ አንዳንዶቹ ተለጣፊ ድርጅቶች በህዝብ ግፊት መጠነኛ አንጻራዊ ነጻነት በማግኘታቸው የወያኔው ድርጅት ፍላጎቱን በሌሎች ላይ ለመጫን ችግር ፈጥሮበታል ተብሏል። በውጭ ምንዛሪ እጥረት ምክንያት ዋጋቸው በከፍተኛ ደረጃ የናረ ወይም ከገበያ ጨርሶ የጠፉ ዕቃዎች በርካታ ሲሆኑ፣ ከነዚህም ዋነኛው መድኃኒት መሆኑ እየተነገረ ይገኛል። ለደም ግፊት፣ ለስኳር በሽታ እንዲሁም ሌሎች በሽታዎች የሚሆኑ በጥቁር ገበያ የሚሸጡ መድኃኒቶች ዋጋቸው እጅግ የናረ ከመሆኑም ሌላ የጥራታቸው ጉዳይ አጠያቂና አደገኛ እንደሆነ ተጠቁሟል። በጥቁር ገበያ የሚሸጡት መድኃኒቶች ብዙዎቹ ወደ አገር ውስጥ የሚገቡት በረሃ ለበረሃ በግመል ተጉዘው ስለሆነ በማቀዝቀዣ መቀመጥ የነበረባቸው በፀሐይ ቃጠሎ ተበላሽተው የሚገኙ መሆናቸውና እንዲሁም የመጠቀሚያ የጊዜ ገደብ ያለፈባቸው ናቸው ተብሏል። ለተከሰተው የመድኃኒት እጥረት የወያኔ ባለስልጣኖች የሚሰጡት መልስ የተዘበራረቀ ሲሆን፣ አንዳንዶቹ እጥረት የለም፣ ሌሎቹ እጥረቱ ጊዜያዊ ነው ይላሉ። እጥረት መኖሩን የሚያምኑት ከፊሎቹ እጥረት የተፈጠረው የተጠቃሚው ፍላጎት ስለበዛ ነው ሲሉ፣ ሌሎቹ ደግሞ እጥረቱን የፈጠሩት ነጋዴዎች ሆን ብለው በመደበቃቸው ነው በማለት ምክንያት ይሰጣሉ። በሌላ በኩል ብዙዎቹ ፋርማሲዎች በውጭ ምንዛሪ እጥረት ምክንያት መድኃኒት ከውጭ ማስመጣት እንዳልቻሉ ይገልጻሉ። በአገር ውስጥ አሉ የተባሉት የመድኃኒት ፋብሪካዎችም ቢሆኑ ለምርት የሚያስፈልጋቸው ግብዓት ከውጭ የሚመጣ በመሆኑና ይህም የውጭ ምንዛሪ የሚጠይቅ በመሆኑ የሚፈልገውን ያህል ለማምረት አለመቻላቸው ተዘግቧል። የናይጄሪያ ወታደራዊ ተቋም በቅርቡ በቻድ ሐይቅ አካባቢ ባካሄደው አሰሳ 1100 የሚሆኑ ሴቶችና ሕፃናት የሚገኙባቸውን ዜጎች ከቦኮ ሐራም ቁጥጥር ስር ያስለቀቀ መሆኑን የካቲት 20 ቀን በሰጠው መግለጫ ገልጿል። በዚሁ አሰሳ ከ35 በላይ የሚሆኑ የቦኮ ሐራም ታጣቂዎች የተገደሉ መሆናቸውና ከፍተኛ ግምት ያለው መሳሪያ የተገኘ መሆኑንም መግለጫው ጠቅሷል። ባለፈው ሳምንት ዳብቺ ከተባለችው በሰሜን ናይጄሪያ ከምትገኝ ከተማ 110 ልጃገሮች መጠለፋቸው የተነገረ ሲሆን፣ የናይጄሪያ መንግስት በአየርና በምድር ከፍተኛ አሰሳ ለማካሄድ ለህዝቡ ቃል መግባቱ ይታወሳል። የሳውዲ አረቢያ መንግስት ዋናውን የኢታማዦር ሹሙንና ሌሎች የመከላከያ ከፍተኛ መኮንኖችን ሽሮ በአዲስ ተሿሚዎች የተካ መሆኑ ተነገረ። ሹምሽሩ መደረጉ የተነገረው ማክሰኞ የካቲት 20 ቀን ሲሆን ለሹምሽሩ ምክንያት የሆነው ላለፈው ዓመት ሳውዲ በየመን ላይ በሚታካሄደው ጦርነት ምንም ውጤት ሳይሰጥ በመንጠልጠሉ ምክንያት ሳይሆን አይቀርም የሚል ግምት ተወስዷል። የሳውዲ መንግስት በሰጠው መግለጫ በአገሪቱ የሰራተኛና ማህበራዊ ጉዳይ ሚኒስቴር ውስጥ አንዲት ሴት ምክትል ሚኒስትር አድርጎ መሾሙን ይፋ ያደረገ ሲሆን ይህም በአገሪቱ ታሪክ ያልተለመደና አዲስ በመሆኑ ብዙዎቹን ማስገረሙና ማስደነቁ አልቀረም። ሳውዲና ተባባሪዎቿ በየመን ላይ ያካሄዱ ያለው ጦርነት ከአንድ ዓመት በላይ የሆነው ሲሆን በጦርነቱ ከ10,000 በላይ የሆኑ የመናውያን መሞታቸው ተነግሯል። ሳውዲ በየመን ላይ እየወሰደች ያለችው የአየር ጥቃት ዓለም አቀፍ ውግዘትን ያስከተለባት ሲሆን እስካሁን ድረስ የሁቲ አማጽያን ከዋናው ከተማ ማስለቀቅ ያልቻለች መሆኗም ታውቋል። በቅርቡ ስልጣን የያዙት የደቡብ አፍሪካ ፕሬዝዳንት ራማፎዛ የካቢኔ ሹምሽር ያደረጉ ሲሆን ቀደም ብሎ በቀድሞ ፕሬዝዳንት በጃኮብ ዙማ ተወግደው የነበሩትን ታዋቂውን የገንዘብ ሚኒስትር መልሰው በቦታው ላይ የሾሟቸው መሆኑ ታውቋል። ከሶስት ዓመት በፊት የገንዘብ ሚኒስትሩ በዙማ ከኃላፊነታቸው ሲነሱ በደቡብ አፍሪካ ኢኮኖሚ ላይ ከፍተኛ ቀውስ መድረሱ የሚታወቅ ሲሆን በርካታ የደቡብ አፍሪካ ዜጎችም ድርጊቱን መቃወማቸው ይታወሳል። በሹምሽሩ የገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ ምክትል ፕሬዝዳንት የአገሪቱ ምክትል ፕሬዝዳንት እንዲሆኑ ሲደረግ የዙማ የቀድሞ ባለቤት የፕሬዝዳንቱ ቢሮ ሚኒስትር ሆነው የተሾሙ መሆናቸው ተነግሯል። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠቃልላል።
ከመቼ ሆነ አዋሽ አዋሽ መጫስር ፍሳሽ የለማፈርሽ ደምቅናሽ የሸዋ የምብርትሽ ላቦት የምንጮችሽ የመጣማጭ ያለትሽ የተራሮችሽ የጉልጥምጥሚትሽ ፍላጭ አዋሽ ህመምህ ምንድነው? ህመምክስ አንተስ ምንድነህ? ከውሃ ወዝ የተለየ መቼስ ልዩ ንግርት የለህ። እንደ ሴቴ ሸረሪት ጽንስ ራስክን በራስ ሰዋጥ ያለህ። እስከ መቼ ይሆን አዋሽ ሲያሳድድ ሲያቅበዘብዝህ ላትዘልቀው ላያዛልቅህ አሸዋ ላሸዋ ድኸህ ውስጥ ለውስጥ ምሰህ ጠልቀህ የምድርን ማህፀን ቦርቡረህ ዋልታዋን ቁልቁል ሰንጥረህ ናትህ ውቃኔውስ ማህፀን ላትገባት ዋክናለህ። እስከ መቼ ይሆን አዋሽ አዋሽ ቡርቃው መጫ ምንጩ ዳዳ ጽንሱ ሸዋ ፍንጩ ውጠህ ተውጠህ እርጩ የነዳዲ የበረሃ እጩ ንግርት ምንድነዋሽ አባ ብቻ አባ እጩ ዘላለም ክን ፈሰህ ባታልቅ ምን ነው ተስፋ መቅረጥ አታውቅ እስከመቼ ይሆናዋሽ አዋሽ በቃኝ አትል ቆራጥ ማን ያስተማረህ ፈሊጥ ነው አረህ ለማለም ለመዋጥ አሻቅበህ ወደ ምስራቅ ወደ ጀምበር መውጫ መናጥ ሰምጠህ ልትቀር ባህሩ ረማጥ አዋሽ ቡቡ ወሮ ብርቁ የዘላለም ንዳድ ስንቁ አዋሽ አባ ብቻ ጉዞ ዘላለም ብሶት አርግዞ ነዋባየ ሸበሌማ ሰብረው ውቅያኖስ ይዘልቁ ነገውን ወርደው አልፈው ሱዳንን ምስርን ሲያጠምቁ ምን ነው ያንተ ጉዞ ብቻ በረሃ ላይ መታነቁ እስከመቼ ይሆናዋሽ ወስክን አሸዋ ሲውጥህ ደምክን በረሃ ሲመጥህ ዘላለም ሲመዘምዝህ መች ይሆን በቃኝ ምትል መች ይሆን በቃኝ ምልህ እስከመቼ ይሆናዋሽ አዋሽ የመጫስር ፍሳሽ የዳዳ የቱለማ ደም በረሃ ምትደመደም የሰባት ቤት ጉራጌ አድባር የከረዩ ቅቤና ማር ፈሰህ ላሸዋ ምትዳር ያንዴ እንኳን እንደነዋቤ ባክ ሂድ ውቅያኖስ ግባ ዘላለም ክን ባሸዋ ሆድ ተውጠህ ከምታነባ ቆራጡም እንኳን አንተ ነበርክ የጀግኖች መፈለቂያ ኩሬ የሰንጋ ፈረሰኞቹ የኖርዶፋ ጨንገሬ የስንቱ መጠጊያ ዋሻ አዋሽ ደኔ አዋሽ ጉሬ የጥንተ ፍጡራን መደብ የቅድመ መልካ ከንቱሬ አዋሽ በቃኝን አታውቅም በምድር ማህፀን ከአድማስ አድማስ ዘላለም ክን ስታዘግም ወርደህ ሟጠህ ተንጠፍጥፈህ አሜን ታከተኝ አትልም መጫ ቋጥሮ ሸዋ ጸንሶ ሰባት ቤት ጉራጌ አርግዞ ከዳዳ ምንጭ አሩሲ እምብርት ከነቅሪቱ ተጉዞ ካለባ አጣፋ ሼህ ሁሴን አዳል ሞት ይሽሉን ይዞ ከከረዩ መተሃራ ከይቱስ ካፋር አምጦ አሸዋ ነክሶ ቀራ አዋሽ ሳይገላገል ሸምጥጦ እንደ ወላድ ሳይታረዝ ከነጽንሱ አርህ ሰምጦ በምድር በዳ ጉሮሮ በረሃ ላንቃ ተውጦ ቀረ እስከመቼ ይሆን አዋሽ አዋሽ ሮሮ አባ ቅርሱ የዘላለም ንዳድ ጉርሱ አዋሽ ቡቡ በረሀኛ ያርህ ሸለቆ በረኛ ያሸዋ ዋሻ ዋሻ መተኛ የበረሃ ዋነተኛ የምድር በዳ ብቸኛ የዘላለም መንገደኛ ያበቅቴ መወራረሻ የጽዋት ዕድሜ መቁጠሪያ በጸደይ አልባሳት ማህፀንት የዘመን ላቦት ወዝ ማጥሪያ የእንቁጣጣሽ ማዳበሪያ የአዝርዕት ሰብል ማጥለያ በክረምት የዶፍ ረከቦት የሰማይ ምጥ መቀበያ የደመና አምባ ማጠቢያ የማዕበል ሰደድ ማከያ የተራሮችን ለቅሶ ቻይ የጅረት ምንጮች አዋይ ጭምት መሳይ ያላመሉ ዘራፍ ባይ በመስክ ሙሉ አባ ጭራቃ ክናፍ ቀንዶ አዋሽ ዘጠኝ ራስ ዘንዶ ቁልቁል እንደ ምሽት ጥላ ከሰማይ ሰማይ ወርዶ ሞልቶ ተንደላቆ ኮርቶ የስንት ዓለም ምድር ጎርዶ ቀይ ደመና ተከናንቦ ጋራ እንዳሻንጉሊት አዝሎ ስንቱን በረት እንደ ጉድፍ አውተፍትፎ አንጠልጥሎ አብድማውን አንገዋሎ ወርካውን ግቻ አሳክሎ አመንምኖ አሰልሎ እንደ ዘጠኝ በገና አውታር በየረድፉ ተሰድሮ በአገር ምድር ዙሪያ ጥምጥም እንደ መቀነት ተቋጥሮ አዋሽ ቁጣ አባዱታ የሰማይ ጥጉቱ ማታ አዋሽ አባሻኛው ጋራ ኩሩ እንደነማታ ሐራ የግርማ ሞገስ መርገፉስ ከነምጥር አቀፍ ዘርፉ አባ ገስግስ ሞልቶ ደራሽ አባ ደፍርስ አባ ኩርፋድ ከተፍ እንደ መብረቅ ግማድ በምድር ቁና ድንገት ሲጣድ አዋሽ ንፉግ አባ ማአት የገጠሪያ ታምጣ ማአት የገጠሪያ ታምጣ ምጣት አዋሽ ደርሶ ቀማው መብረቅ አባ መዝረፍ መውሰድ መንጠቅ የሳንግሱን አክበስብሶ በምድር በዳ ለማጨቅ ሐሩር ጎሮ ለማመቅ ያሸዋ ሆድ ለማጠቅጠቅ حرام بلو عبرو لما اطلق مدره كرس مقامك كما چه يوان عواش عواشي بكون مستيرنيا يتففانو عبابتنيا يبراها منقدنيا يترك عقزو تنيا اگر موت ودعالات موت اگر مت ودعالات تامت كما چه يوان عواشي راسكن براسه متوت عواش عبارو الرعقرو يا شوا ما حسن دمبرو يمدر عالم كيلا برو كو بصوت اندلبو كمت لي شوا ببو يسماي ادماسي قدبو ندادي سنقو وارهي قبو سكما چه يون عواش عواشي ببو عبا بصوت يسو چقر سايدر سبه سايجقره يونت اطوت لا تزلق او لا ازالقه لما نم يتم متموت هذا كما شئنا عواش عواش متعاوز في الساش يشوا يمبرتشي لابوتي من توتشي متعماتي يالتيشي تراروتشي قلتمتميتشي فلاتي كما شئنا عواش واسكني عشوا ميوتي دمكني براها ميمتي عطنتهني مدر برا حرور ميمزمزي መጫ ቋጥሮ ሸዋ ጠንሶ ሰባት ቤት ጉራጌ አርግሶ ከዳዳ ምንጭ አሩሲን ብርት ከነቅሪቱ ተጉዞ አለባት አፋ ሼህ ሁሴን አዳል ሞቲ ሽሉን ይዞ ከከረዩ መታራ ከይቱስ ካፋራ ምጦ እንደወላድ ሳይታረዝ ከነጽንሱ አረህ ሰምጦ በምድረ በዳ ጉሮሮ በረሃ ላንቃ ተውጦ አሸዋ ነክሶ ቀራ አዋሽ ሳይገላገል ሸምጥጦ كما چه يهون عواش تسفا مقرطن ماتتاوك فسه تماتته ماتتالك وزوه براها ستانك حرور قرورو ستاجك عطنته قلتمتميته مدر بدا ستامك كما چه يهون عواش قرطه قي بحر ماتزلك كما چه يهون عواش ما چه مليلان قرط يالله اندسيته شرريت سنس راسكن براسه واتي عليه ከመቼ ሆነ አዋሽ 1964 አዋሽ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያውሱ መጻሕፍትን የምንተርክበት ነው።
ምዕራፍ 6 የአካል እድገትና የአካባቢ ለውጥ። እኔና ደሃዋ እናቴ በሆስፒታሉ ብዙ ከቆየን በኋላ እናቴ ከበሽታዋ ፈጽማ ስትድን ሐኪሙ በዚያው ሆስፒታል መጠነኛ ሥራ እንድትሰራና የማስታመም ትምህርት እንድትከታተል አድርጎ ቀጠራት። እኔንም በአቅራቢያው ላለ አንድ ሚስዮን ሰጠኝ። ሲከፋኝ ሰዎችን መውቀሴና እሞታለሁ ማለቴ መቼም ያልተለየኝ ነገር ነው። የሚስዮኑን አስተማሪዎች ሁሉ ጊዜ እንደተሟገጥኳቸው ነበር። ከሚስዮኑ አባሎች ብዙ መልካም ሰዎች ማየቴን አልክድም። በርህራሄ ተቀብለው በሚችሉት መጠን ምቾት አግኝቼ እንዳድግ ይሞክሩ ነበር። ጉድ የመጣው በኋላ ነው። ጥቂት አደግ ስል የእኛን ሃይማኖት መቀበል አለብህ እያሉ ያስጨንቁኝ ጀመር። እኔም ማንኛውንም ሃይማኖት ከመቀበሌ በፊት ሁሉን መመርመር ይገባኛል በማለት በየጊዜው ልዩ ልዩ ሃይማኖቶች በሚሰበኩባቸው ቦታዎች እየገባሁ መስማት ጀመርኩ። ግን በማንኛውም የሃይማኖት አስተማሪ አንደበት ሲነገር ያገኘሁት አንድ ያልተለወጠ አስተያየት ነው። እያንዳንዱ የሃይማኖት ሰባኪ ስለራሱ ሃይማኖት ታላቅነት ብቻ ይናገራል፣ የሃይማኖቱንም ቅንነት ያረጋግጣል። አስተዋይ ህሊና ያለው እውነተኛ ሰው ተረድተው ሳይሆን ከእናት ከአባታቸው ወርሰው የያዙትን ነገር እጅግ ከሚመኩበት ሰዎች ጋር እንዴት ሊያስማማ ይችላል? በእውነቱ ከማንኛዎቹም ሃይማኖቶች ጠቃሚ የሆኑ መንፈሳዊ ፍሬዎች መኖራቸውን አልካድኩም። በአንድ ክፍል ሁኜ ሌላውን ዋጋ የለውም የምልበት መረጃ ግን ፈጣሪ ያውቃል አላገኘውም። ስለዚህ ከማንኛውም የሃይማኖት ክፍል አልራኩም፣ ከማንኛውም አልገባውም። ልዩ ልዩ ሃይማኖቶችን የተቀበሉ የአገሬ ልጆችን ሁሉ በአንድ አይነት የወንድምነት መልክ እያየኋቸው ለመኖርም ቆረጥኩ። እግዚአብሔር አንዱን ሃይማኖት ብቻ የሚወድ ቢሆን የሚወደውን የዓለም ሃይማኖት አድርጎ የቀሩትን አያጠፋቸውም? እሱ ካላጠፋቸውስ ማን ሊያጠፋቸው ይችላል? ከሱ የበለጠ እሱን የሚወደውን ነገር እናውቃለን? እንግዲህ እግዚአብሔር በእውቀቱ የሚያኖራቸውን ልዩ ልዩ ሃይማኖት የያዙ ሰዎች በልዩነት ማየትን እንተው። በሚል እምነት ላይ ባለሁበት ጊዜ ያሳደገኝ ሚስዮን ሰባኪዎች በእነሱ ሃይማኖት ገብቼ በዚሁ እንድወሰን ነጋ ጠባ ይወተውቱኝ ጀመር። በዚ ሰምቼ በዚ በማፍሰስ ጥቂት አመታት እንደቆየው ስብከቱና ወቀሳው በዛብኝ በጣምም ሰለቸኝ። አንድ ሁርጧት ሰባኪው በተቀደሰችው ኃይማኖታችን አታምንም ሲል ጠየቀኝ። የረከሰ ኃይማኖት መኖሩን ለይቼ ሳላውቅ የተቀደሰውን ለይቼ ለማወቅ አልቻልኩም። ስለዚህ በዚህ ባስገድዱኝ መልካም ነው አልኩት። ካንተ የሚበልጡት የሚነግሩህን አታምንም ማለት ነው? አንተ ትቢተኛ ነህ አለኝ ሰባኪው ግንባሩን ኮስኮስ አድርጎ እኔን እየተመለከተ። እውነተኛ እንጂ ትቢተኛ አይደለሁም አልኩት። ዲያብሎስም እውነተኛ ነው ሲል ሰባኪው ጠየቀ። አይ በእናንተ አስተያየት ከሄድንማ እግዚአብሔርን አጥፊ ዲያብሎስን ቅዱስ አድርጋችኋቸዋል። እናንተ እንደምትሉት ከሆነ ሰዎች እንዳይሰቃዩ የሚሟገተውና የሚያስተምረው ጨካኙ ዲያብሎስ ሲሆን በግድ ተሰቃዩ የሚለው ቸሩ እግዚአብሔር ነው። ብሉ፣ ጠጡ፣ ተደሰቱ፣ ነጻ ሁኑ፣ አትጠቁ፣ ተመራመሩ፣ እወቁ የሚለው ጨካኙ ሰይጣን ሲሆን ተጨቆኑ፣ እዘኑ፣ አትብሉ፣ አትጠጡ፣ አትወቁ፣ አትደሰቱ የሚለው ቸሩና ቅዱሱ መንፈስ ነው። እንደናንተ ትምህርት ሲሆን አእምሮን ፈጥሮ አትመራመሩ፣ ምግብና ራብን ፈጥሮ አትብሉ፣ ወንድንና ሴትን ከመፈላለግ ስሜት ጋር ፈጥሮ አትነካኩ የሚል በጠቅላላ ሰውን ከፍላጎት ጋር ፈጥሮ ፍላጎቱን ደግሞ እንዳያገኝ የሚከለክል የሰው ጠላት ቸሩ እግዚአብሔር ሆኖ ከሆነ እስከዛሬ ለሰው ነጻነት የሚሟገት ጨካኙ ሰይጣን ሆኗል ማለት ነው። እንግዲህ ነጻነትንና መሻሻልን የሚወድ ዲያብሎስ ከሆነ ነጻነትንና መሻሻልን የሚወዱ ሁሉ ከዚህ የመሻሻልና የነጻነት መስራች ጀግና ጋር መኖርን ሊመርጡ ነዋ። እሱም በደግ ስራው ቅዱስ ሊባል ነዋ። የእናንተ አምላክ የሚወደው መከራን፣ ችግርን፣ ድንቁርናን ከሆነ ከዚያ ከተጠላው የነጻነት ጀግና ጋር እንኑረዋ። እናንተ የምትሉት አምላክ እውነትንና ነጻነትን የማይወድ ከሆነ መቼም ውሸትንና ባርነትን የማይወዱ ሁሉ ወደ ሌላው ወገን መሄዳቸው አይቀርምና እነሱ ወደ ሄዱበት ብንሄድ ይሻላል። እናንተም ብትሆኑ ተሳስታችሁ ነው እንጂ አውቃችሁ አይመስለኝም። ሳታውቁ እውነተኛውን ቸር አምላክ ዲያብሎስን ቸር አምላክ አድርጋችኋቸዋል። በመከራ ኑሩ ብሎ የሚያዝ ጥቂት ሲሳሳቱ በእሳት የሚያቃጥል ቸር አለን? እናንተ ጨካኞች የራሳችሁን የጭካኔ ስሜት በእውነተኛው ቸር አምላክ ላይ ለምን ታላክካላችሁ? አንድ ሰው አፉን ያልፈታና በመዳህ የሚንፏቀቅ ትንሽ ሕፃን ቢሰድበው ሆነ ቢመታው በሱ ተቀይሞ በእሳት ሲያቃጥለው ሊኖር ይፈቅዳል? አንድ ሰው በትንሹ ሕፃን ላይ የማይቀየምና እንኳንስ በእሳት በጨንገር ሊቀጣው የማይመኝ ሲሆን ከሰዎች ተመሳሳይ ያልሆነ ዕውቀት፣ ተመሳሳይ የሌለው ብልጫ፣ ተመሳሳይ የሌለው ቸርነት ያለው አምላክ ራሱ የፈጠረውን ደካማ ፍጡር በእሳት ሊቀጣው እንዴት ይጨክናል? እኛ ጨካኞቹ እንኳ ልንወልደው እንጂ ልንፈጥረው በማንችለው በእድሜ እንጂ በሌላ በማንበልጠው ሕፃን የማንቀየም ስንሆን በመፍጠርና በመፈጠር ልዩነት የሚበልጠን አምላክ እንዴት በእኛ መከራ ሊደሰት ይፈልጋል? ፍጹም ውሸት ነው። ዓለምን የፈጠራት የምትሉት በአንዳንድ ጨካኝ ሰዎች ጠባብ ስሜት ውስጥ ያለውን አምላክ ከሆነስ ከአምላካችሁ ይልቅ ዲያብሎሳችሁን አሽላችሁታል። ይህንንም ስል እውነተኛውን ፈጣሪ መካዴና መስደቤም አይደለም። እኔ ስለማመልከውና በስሜቴ ስላለው ቸር አምላክ ልንገራችሁ። ሰውን መሬትን በመሰለ መልካም ቦታ የፈጠረ ለሕይወት መኖር ዋና ምክንያት የሆነውን አየርን ለማንኛውም ፍጡር ያላድሎ በሚደርስ ሁኔታ በመላው ዓለም በማያቋርጥ መስመር የዘረጋ ወደ ላይም እስከ ከፍተኛ ርቀት እንዲኖር ያደረገ ሰው የፈለገውን ሁሉ እንዲያገኝ ማንኛውንም ጠቃሚ ነገር ከመሬት ውስጥ የፈጠረ ሰው የፈለገውን እንዲሰራ ከፍ ያለና ተመራማሪ አእምሮ የሰጠ ሰው እንዲረዳዳና እንዲተዛዘን ርኅራኄን፣ ፍቅርን፣ የተዛምዶና ሌሎችን ስሜቶች ከተፈጥሯችን የቀላቀለ ሁሉም መብቱንና ነጻነቱን ጠብቆ እንዲኖር ሲጠቁ የመቆጨት ስሜትን የፈጠረ አንዱ ሌላውን በመበደል ደስታ እንዳያገኝ በህሊና የመወቀስን የመሳቀቅን የመጥፎ ስራ የመስጋትንና ሰላም የማጣትን የመቅጣትንና የመቀጣትን ስሜት ይፈጠራል። በጠቅላላው ተቆጥሮ የማይዘለቀውን መልካም ነገር ሁሉ የፈጠረ ቸር አምላክ ነው። የሰዎችን ደስታና ሰላም ይወዳል። ክብሩ የሚገለጸው በፈጠራቸው ነገሮች መልካምነት እንጂ በፍጥሮቹ ጉስቁልናና ስቃይ አይደለም። እንግዲህ እኔ የማመልከው አምላክ ይህ ነው። ይህን መልካም ነገር ከሰራ ዲያብሎስ ነው ትሉት እንደሆነ እንደፈለጋችሁ ስደቡት እንጂ እኔ ከመውደድ በቀር አልጠላውም። ጨካኞችን፣ ቁጦችን፣ አራጆችን፣ ጠባሾችንና ቀቃዮች አምላኮቻችሁን አልነካምም አላመልካቸውም። ቸሩን አድሎ የማያውቀውን ለሰው ልጆች ሁሉ ያላድሎ ጸጋውን የሰጠውን አምላክ ግን ካመንኩት ብዙ ዘመኔ ነው ስል መለስኩለት። ሰባኪውም አንተ በፍጹም ነገረኛ ሰው ነህ፣ እኛ ጨካኝ አምላክ አለን አላልንህም። እኛም የምናምነውም አንተም አምንበታለሁ የምትለውን ቸር አምላክ ነው አለኝ። ታዲያ በቸሩ አምላክ ካመናችሁ አትብሉ፣ አትጠጡ፣ ተቆረጡ፣ ተፈለጡ፣ ስገዱ፣ ውጡ፣ ውረዱ ለምን ትላላችሁ? እኛ ብንሰቃይ ምን ደስታ የሚያገኝ ሆኖ ነው እግዚአብሔር በእኛ መከራ የሚደሰት? እውነተኛው እግዚአብሔር የዓለምን ሕዝብ በእኩልነት ቢፈጥር ግፈኞች ሰዎች ደግሞ ለነሱ ዓላማ ምቹ የሆነ ግብዝና ጨቋኝ አምላክ በሐሳብ ፈጠሩ አልኩ። እኛ ይህን ሁሉ አላልንም፣ ብቻ በእኛ ቤተ ክርስቲያን እምነት መሠረት ክርስቲያንነትን ተቀበል ነው የምንልህ አለ ሰባኪው። ክርስቲያንነት ትክክለኛ ሃይማኖት መስሎኝ ብቀበል እንኳ በክርስቶስ አምናለሁ እንጂ በአንድ ክፍል የተመሰረተ ቤተ ክርስቲያንን አላመልክም። በአንድ ክፍል የምገባ ከሆነም እናቴ መጀመሪያ እንድገባበት በጠየቀችኝ ክፍል እገባለሁ። ከዚህ የተሻለ ለማድረግ ግን እግዚአብሔር ራሱ አዞኝ አደርገው እንደሆነ እንጂ በሰው ትእዛዝ አላደርገውም ስለው ሰባኪው በትጋዜ አንገቱን ቅልስ አርጎ ከጥቋቁር ልብሶቹ ጋር የተዋሃዱትን ጫማዎቹን እየተመለከተ አሳድገን አሳድገን ዋጋችን ይህ ሆነ ሲል በጸጸት መልክ ጠየቀኝ። እኔም መለስኩና ቢሆን በሰብአዊ ርህራሄ ለፈጸማችሁት በጎ ተግባር ዋጋ መጠየቅ ባልተገባችሁ ነበር። ዋጋ የምትጠይቁስ ከሆነ ያሳደጋችሁበትን ዋጋ እየሰራው እንድከፍል ጠይቁኝ እንጂ ለማሳደጊያ ዋጋ የመንፈሴን ነጻነት እንድከፍላችሁ ትፈልጋላችሁ? በፍጹም መጥፎ ጥያቄ ነው። በወዳጅነትም ሆነ በውለታ አስጠግቶ የሰውን መንፈስ ለመያዝ መሞከር ታላቅ ስህተት ነው አልኩት። ሰባኪው ተስፋ ቆርጦ ሲመለስ እኔም በዚያ ለመኖር የነበረኝን ተስፋ በፍጹም ቆርጬ በተወለድኩ በ20 ዓመት ትምህርት በጀመርኩ በ13ኛው ዓመት ትምህርቴን ሳልጨርስ ከሚስዮኑ ኮሌጅ ወጥቼ እናቴና በኦፕራሲዮን ከእናቴ ሆድ ያወጣኝ ሐኪም ወዳሉበት ሆስፒታል ሄድኩ። እናቴ ይህን ሁሉ ዘመን ስታገለግልና ብዙ ነገር ተምራ ስራዋን ስታሻሽል ከሆስፒታሉ ታገኘው የነበረው ደሞዝ ያው በመጀመሪያ ስትቀጠር ታገኘው የነበረው ነው። ሰውነቷ ምንም እንኳ ከድሮ መጎሳቆል ቢድን በሥራ ብዛትና በኑሮ ችግር ተጎድቶና ከስቶ ነበር። እነሱ እየመጡ ከመጠየቅ በቀር እኔ ወደ እነሱ ሄጄ ስለማላውቅ ሆስፒታሉ በደረስኩ ጊዜ እናቴና ሐኪሙ በጣም ደነገጡ። በዚህም ጊዜ ምን ነው በደህና መጣህ ሲል ሐኪሙ ጠየቀኝ። በቃኝ አልኩት። ትምህርትን ሳትጨርስ መንፈሴን ሸጬ የማገኘው ትምህርት ይቅርብኝ፣ እነሱ የማሳደጊያና የማስተማሪያ ዋጋ የመንፈሴን ነጻነት እንድሰጣቸው ይሻሉ። ታዲያ ምን ይሻላል አለኝ ሐኪሙ። ባለኝ አቅምና ችሎታ እየሰራሁ ራሴን እረዳለሁ ካልኩት በኋላ የሆነ እሱንና የእናቴን ደሞዝ በአገልግሎቷና የሥራ ልምድ በማግኘቷ መጠን ስታሳድግላት ቆየህ አልኩት። لزبونا ملكامو سو عانغتون لبالا يلو ينتاسا ووش بميسامو سبعاوي إفرد ودتا چكال لسادرغو دموز عشاشي بوردالس ماماني يالا منم لادر قلات عالچالكم سيل كي كرستاقار نقرين انديت عندسو يدميونا قاماش مشاشال بلي اللو تنش دموز ياسالفوال يرجم زمن عقل قلوتنا برجم زمن سرانا تنات يتقيني كفتنيا يسرالم من يهل تقامي مهونو انديت يكاد ان انتم من دليلوش اسكزي يواهوش ناتشو يرسوان اهلي مسرات شلوتانا يرجم زمن عقل قلوت يليلات شون سووش بيازوت ورق اتبتشا يتمراتشو يسرام جمرا كفتنيا دموزنا በያመቱ እድገት የሚያገኙበት ባጀት እየሰጣችሁ አልቀጠራችሁ ብዙ ዘመን ማገልገልና የስራልምድ ማግኘት ጥፋት ነው እውቀቱ ሲቀር የሰው እውቀት መደምደሚያ በትምርት ቤት ክፍል ውስጥ ብቻ የሚያገኘው እውቀት እንጂ በህይወቱ ሙሉ በስራም ሆነ በጥናትና በማንበብ የሚያገኘው እውቀት እውቀት አይደለም ብላችኋል የረጅም ዘመን አገልግሎትንስ ወዴት ትጥሉት አገልግሎትንም ዋጋ የለውም ትሉ ይሆን? ኦህ ምን አይነት ውር ዓለም ነው ባካችሁ? ጎረምሳ ሲያዩ አሮጌ መናቅ ምን አይነት የልማድ ጠንቅ ነው? የዛሬ ሽማግሌዎች የትናንት ወጣቶች የዛሬም ወጣቶች የነገ ሽማግሌዎች መሆናቸው ሲታወቅ በእድሜ የገፉት ሰዎች ዋጋና በጊዜያቸው አስፈልጊ ሆነው የፈጸሙት አገልግሎት ያገኙትም የረጅም ዘመን ጥናት ለምን ዋጋ ይጣ? ሁሉ ጊዜ ዛሬን ነገ እየነቀፈው ሊኖር ነው የተከበረ ተፈጥሮ ያላቸው የሰው ዘሮችስ ሲያገለግሉ ኑረው ያገልግሎታቸው ዋጋ አንዳረጀ የባብ ጎፋ ከነበሩበት አካል ተገፈ መውደቅ ነው የፍጹም የፍርድ ጉድለት ነው ይሄን የምናገረውን ቃል የዛሬዎቹ ባለጊዜዎች ለዛሬ ይጠሉታል ነገር ግን በተራቸው ያገልግሎታቸው ዋጋ ከንቱ ሲሆን እውነተኛነቱን በመረዳት ይወዱታል ስለዚህ ለዛሬና ለነገን ብቻ ሳይሆን ለሁሉ ጊዜ የሚከተሉትን ሐሳቦች መከተል ይገባል አንደኛ ብዙ ዘመን ያገለገሉ ሰዎች ባገልግሎታቸው መጠን ኑሯቸውን የማሻሻልና የሥራ እድገት እድል እንዲኖራቸው ያስፈልጋል ሁለተኛ በስራ በኑሮ ዕውቀትን በመከታተል በእድሜያቸው ሙሉ ያገኙት ዕውቀት እየታየ የዕውቀታቸው መጠን በየጊዜው መመዘን ይገባዋል። ሶስተኛ አንድ ሰራተኛ ችሎታ ካላጠረው በቀር ከሱ በኋላ ከተቀጠረ ሌላ ሰራተኛ ቀድሞ በስራ ደረጃ የመሻሻል እድል እንዲኖረው ማድረግ የሚያስፈልግ ነው። አሁን ስለፈጠረ አምላክ ብለህ እናቴ ባገልግሎቷና ባገኘችው የሥራ ልምድ መጠን የደሞዝና የሥራ እድገት አግኝታ ሆዷን ሞልታ እንድትኖራት እርግጠኛ ነኝ እናቴ በዚህ ረጅም ዘመን አገልግሎቷና ጥናቷ በትምርት እያሰለጠናችሁ ከመታወጧቸው አስተማሚዎችና ነርሶች የበለጠ በሽተኞችን ትረዳለች ነገር ግን ደሞዟና የኑሮ ደረጃዋ ከነሱ ገረዶች ኑሮ አይሻልም አልኩት ከመጀመሪያ ጀምሮ ሐሳቤን በትክክል ሲረዳልኝ የኖረው ለኔና ለናቴ ሞግዚትነት እግዚአብሔር የመረጠው እኔም በጣም የምወደው አኪም ራሱን እየነቀነቀ አንተ እውነተኛ ልጅ የሚሰማህ የለም እንጂ የምትናገረው ሁሉ እውነት ነው እኮ እውነት ተናገርክ እኔ እንኳ ብዙ ተምሯል የምባለው አርዛኛውን ዕውቀቴን ያገኘሁት በስራ ላይ ሆኜ ነው እናቴም አንተ እንዳልከው ብዙ ዕውቀት አግኝታለች ያላገኘችው በስራዋ የማደግ እድል ብቻ ነው በል አሁንም የሚገባትን ሁሉ አደርግላታለሁ አለኝ እነተም ተገቢ ዋጋዋን አሰጣት እኔም በዚያችው ከተማ በአንድ ስራ ተቋራጭ ድርጅት ተቀጥሬ በስራ ተቆጣጣሪነትና በደሞዝ ከፋይነት መስራት ጀመርኩ ደኩናኪምና እናቴንም ሁሉ ጊዜ በየባሉ ቀን እየሄድኩ እጠይቃቸው ነበር ምዕራፍ 7 ሰላማዊ ሰልፍ ስለማስነሳቴ ከዚህ ጊዜ ጀምሮ በተመደብኩበት ቦታ በትጋት ሥራ ጀመር። በልዩ ልዩ አጋጣሚ ምክንያቶችም በብዙ የሥራ ክፍሎች እየተዘዋወርኩ ቆየሁ። መሐንዲሱ ሥራ ተቋራጭ እየተቋረጠ በሚቀበለው ሥራ ሁሉ የቤትም ይሁን የመንገድ ወይም የድልድይ ሥራ ዘወትር በሥራው ላይ የምንገኝ እኔ ገምቢዎች አናጢዎችና ከሁላችን ይበልጥ አድካሚ ሥራ የሚሰሩት የጉልበት ሠራተኞች ነበር። ነገር ግን ሥራውን የሚቋረጠው ሰው እኛ ሁላችን ካንድ ላይ ከምናገኘው ገንዘብ ይበልጥ ብቻውን ይወስድ ነበር። ምስኪኖቹ የጉልበት ሠራተኞች ከጧት እስከ ማታ ድንጋይ ሲሸከሙ ውለው የሚያገኙት ገንዘብ የሥራ ብዛት ያስከተለባቸውን ከፍተኛ የምግብ ፍላጎት የማይቀንስ ነበር። ብዙ ይሰራሉ፣ ጥቂት ያገኛሉ። የሚያገኙትም ገንዘብ ለምቾት ቀርቶ ለመኖር የሚበቃ አልነበረም። እስኪ ምን አለበት ለመኖራቸው እንኳን ቢቀር በሥራ ለመጥቀማቸው ሲሉ ቢያስቡላቸው። እኔ የሥራው ተቆጣጣሪና ጸሐፊ ሆኜ የማሰራው ገንቢዎችና አናጺዎች የምናገኘው እንኳን ለጊዜው ይበቃል ነበር። የጉልበት ሠራተኞች ችግር ግን አይነሳ። ጉልበታቸውና ሕይወታቸው ለነሱ ተፈጥሯል ከማለት ይልቅ ለሥራ ተቋራጮችና ለሌሎች ተፈጥሯል ማለት ይቻላል። አብሬያቸው በመሰራው የጉልበት ሠራተኞች ላይ የሚፈጸመውን ሁሉ ግፍ ካየው በኋላ በሌላው የሥራ ክፍል ሁሉ ይህን የመሰለ የግፍ ተግባርና የፍርድ ጉድለት እንዳለ በማለት ሳጠናና ስመረመር በፋብሪካዎችም በርሻ ድርጅቶችም በቢሮ ሥራዎችም በንግድ ቤቶችም በተክላላው ሥራ የሚባል ባለበት ሁሉ ዝቅ ያለውንና ጥቃሚውን ሥራ የሚሰሩት የበታች ሠራተኞች ለማሰብ እንኳ አስቸጋሪ በሆነ ሁኔታ ተጨቁነውና ተጠቅጠው አየው። ሁኔታውም አሳዘነኝ። ከሐዘንም አልፎ አበሳጨኝ። ከብስጭት አልፎ አንድ ተግባር እንድፈጽም አስገደደኝ። አንድ ቀን ቅዳሜ ለቀን ሠራተኞች ለገንቢዎችና ለአናጺዎች ደሞዝ ስከፍል ሁሉንም ሰበሰብኩና የነገ እሁድ ሳምንት በየክፍሉ ያሉ ተራ ሠራተኞች ሰብስባችሁ ፕላቶስ አደባባይ በስምንት ሰዓት እንድንገናኝ አደራ አልኳቸው። እንዴት እናገኛቸዋለን አሉኝ። ሁላችሁም ወደምታቋቸው ጓደኞቻችሁ ሄዳችሁ እነሱም ወደሚያቋቸው እየሄዱ ተሰብሰቡና ብትመጡ በጣም ጠቃሚ ነገር ነው አልኳቸው። እነሱም በቅርብ የሚያውቁኝ የነጻነትና የእውነት ተሟጋች ስለሆንኩ ለጥቅም እንጂ ለጉዳት ያሰብኩት ዓለም ሆኔን በመረዳት እሺ እንሞክራለን እያሉ ሄዱ። ሰኞ ጧት ተገናኝተን ሳምንቱን ባንድ ላይ ስንሰራ ለእሁድ ያሰብኩትን ነገር የሥራ ጓደኞቼ ለሆኑት የጉልበት ሠራተኞች ነገርኳቸው። ያልሁትም ነገር ለሁሉም የሚፈልጉት ትክክለኛ ሐሳብ ነበር። እጅግ ተደሰቱበት፣ ተስፋም ጣሉበት። ነገሩም ተስፋም የሚያስደርግ ነበር። ሳምንቱን በደና ስንሰራ ሰንብተን ቅዳሜ ማምሻ ደሞዝ ከፍላቸው ጎበዝ፣ እንግዲህ እንዳትረሱ የነገ ነገር ዋዛ አይደለም ስል ያሰብኩትን ጉዳይ ደግሜ አሳሰብኩ። እነሱም ግማሾቹ ግድ የለም ሁሉም ተስማምቷል ሲሉ፣ አንዳንዶቹም ችግር ያለ አይመስለኝም እያሉ በፍላቶስ አደባባይ ልንገናኝ ተቃጥረን ተለያየን። ጉዳዩ የተጠና በመሆኑ እሁድ በስምንት ሰዓት ከገመትኩት በላይ የሆነ ሕዝብ ተሰበሰበ። የተቃጠርንበት አደባባይ በሕዝብ ተሞላ። ከግምት በላይም ስለሆነ ያዘጋጀሁትን ንግግር ሳልነግራቸውና ሰላማዊ ሰልፉን ሳናሳይ ፖሊስ እንዳይበትነን ሰጋው። ቱታ ለብሶ ከሲሚንቶ ከጭቃና ከቀለም ጋር ሲጨማለቅ ሌላ ነገር ይመስል የነበረው ገምቢ በእንጨት ትራቢ ዱቄት ያፈናት ገረድ ይመስል የነበረው አናጺ ድንጋይ ብናኝ ጭቃ ኖራና ቀለም ሰው የሚያስመስለውን ቀለሙን አጥፍቶበት የነበረው ተራ ሰራተኛ ያለችውን የበዓል ልብሱን አጠጋቶና ሳምሮ ዘወትሩ ጫማ የማያደርገው ጫማ አርጎ ባንድ ላይ እጅብ እያለ ሲመጣ በልብሳቸው የሚመኩትን ሰዎች ከንቱነት ከማረጋገጡም በላይ ሰው ሰው ነው በሚል እምነት ለሚመሩ ሰዎች ታላቅ ደስታ ነበር። የስብሰባው ብዛት አስጊ በመሆኑ ህዝብ እንደተሰበሰበ ፖሊስ ከመምጣቱ በፊት ቶሎ ብሎ ጉዳዩን መፈጸም አስፈላጊ ሆኖ አገኘውት። እኛን ስላዩ ለረፍት የወጡ የቤት አሽከሮችና ገረዶችም እየመጡ ከኛ ተቀላቀሉ። ከዚያም የሚከተለውን ንግግር ለተሰበሰበው ህዝብ አሰማው። እናንት ወንድሞቼና እህቶቼ፣ እኛ የአገራችንና የመንግስታችን ፍጹም ታማኞች ነን። ማንም ሰው የእኛን ጩኸትና አቤቱታ እንደ አድማና ሴራ ወይም በመንግስት ላይ እንደማመጽ ቢቆጥረው ጥፋቱና ኃላፊነቱ የራሱ ነው። መንግስታችን የኛ ተመሳሳይ ደመወዝ ካለው ከማንኛውም ሰራተኛ የሚፈልገውን ግብርና ቀረጥ ሲጠይቀን በደስታ እንቀብላለን። ነገር ግን የጉልበታችንን ዋጋ የሚቀሙንና ለራሳቸው ብቻ የሚያደርጉትን የግል ድርጅት መስራቾችና ባለ ሞኖፖሎች እንቃወማለን። የቤት አሽከርና ገረድ ለስራቸው ተመሳሳይ ባልሆነ ደመወዝ እየተቀጠሩ ከዚያም በላይ በአጋጣሚ ወድቀውና እርጅተው በተሰበሩ ዕቃዎችና በሌሎችም ትንንሽ ምክንያቶች እያመካኙ ትንሿን ደመወዛችንን አስቀርተው በፈለጋቸው ጊዜ ከቤታቸው ያባርሩናል። ባለ ፋብሪካዎችና ባለ ታላላቅ ኩባንያዎች በወር ብዙ ገቢ ያላቸው ሲሆኑ እኛን ለዕለት ወዳችን በማይበቃ ደመወዝ ይገዙናል። ስንታመምና በስራችን ላይ አደጋ ሲደርስብን ያላንዳች ርኅራኄ አውጥተው ይጥሉናል። መሐንዲሶችና ሥራ ተቋራጮች የተቋረጡትን ነገር በወረቀት ነድፈው በገመድ ቀይሰው ይሰጡናል። እኛም ድንጋዩን ጠርበን ጭቃውንና ሲሚንቶውን ለውሰን ተሸክመን አገጣጥመን በወረቀት ላይ የነበረውን ንድፍ ቤትም ሆነ ድልድይ መንገድም ቢሆን ሌላ ነገር ወደ አካልነት እንለውጠዋለን። ገንዘቡ ግን ለነርሱ ይሆናል። የሥራችንንና የድካማችንን ዋጋ እኛ ካልጠየቅን ማን ይጠይቅልናል? የኑሯችንን ጸጥታስ እኛ ካልጠበቅነው ማን ይጠብቅልናል? ማንም ሰው በእውቀቱም ሆነ በሀብቱ በመጠኑ ይብለጠን እንጂ የጉልበታችንን ዋጋ እየቀማ እኛን በማስራብና በማስጠማት እሱ በቁንጣንና በስካር እንዲሞት ዝም ብለን ማየት የለብንም። እኛ ብቻ አልተጎዳንም፣ እነሱንም ጎዳናቸው። ምንም ስለማይሰሩና ስለማይንቀሳቀሱ ከዚያም በላይ በሥራ ምክንያት የማይንቀሳቀሰውን ሰውነታቸውን ከሚያስፈልገው በላይ የሆነ ምግብና መጠጥ ሲጭኑት በድሎትና በብዙ አስካሪ መጠጥ የሚመጡ በሽታዎች ያለ ጊዜያቸው ይገሏቸዋል። ባይሞቱም ያሰቃያቸዋል። እንዲሁም ልጆቻቸው ምንም እንኳን ከድሆች ልጆች ይበልጥ የመማር እድል ቢኖራቸው ራሳቸውን ወደ ዕውቀትና ወደ ትምህርት በመምራት ፈንታ ወላጆቻቸው የኛን የድካም ዋጋ እየቀሙ በሰበሰቡት ሀብት ለነገ የማይገኘውን አገርንና ትውልድን ሊያኮራ የማይችለውን ከንቱ ደስታ ሲያሳድዱ በከንቱ ይቀራሉ። ለሌሎችም የብልግናና የስንፍና አርአያ ይሆናሉ። ልጆቻቸውን ለማባለግ የሚያውሉትን ገንዘብ ለሰራተኞቻቸው የጉልበት ዋጋ ቢያደርጉት ምን አለበት? አሁንም የሚከተሉትን ጥያቄዎች ማቅረብና ህሊና ቢኖራቸው እነሱ አስበው እንዲፈጽሙልን፣ ካላሰቡ መንግስት እንዲያስፈጽምልን። አንደኛ፣ ማንኛውም ባለፋብሪካ የገቢውና የወጪው መጠን በመንግስት ታውቆ ለማንኛውም ሰራተኛ በስራው መጠን ተገቢ ደመወዝ እንዲከፍ ባለቤቱም ከሚገባው ድርሻ በላይ እንዳይወስድ መቆጣጠር። ይህም ሲሆን ሀ ሰራተኛው በስራው ላይ ሳለ ቢታመም እንዲያስታመም፣ ለ በስራው ላይ ሳለ አደጋ ደርሶበት ቢሞት ከቤተሰቡ ውስጥ ለዚህ ስራ የሚበቃ ሰው ቢኖር እሱን እንዲተካ ያለዚያም ለቤተሰቡ መርጃ እንዲከፍ፣ ሀ ሰራተኛው በስራ ላይ ሳለ አደጋ ደርሶበት አካሉ ቢጎድ የእድሜ ልክ መጦሪያ እንዲከፍለው። ይህ ሁሉ ካልሆነ ለኑሮው በቅቶ ለኢንሹራንስ የሚከፍለው ወይም በባንክ የሚቆጠበው በቂ ደመወዝ መክፈል የባለ ዕጣነት መብትም መስጠት ይገባዋል። ሁለተኛ፣ የንግድ ኩባንያዎችም ይህን የመሰለውን ተግባር መፈጸም ይገባቸዋል። ከዚህም ጋር አንዱን ሰራተኛ በፈለጉ ጊዜ ያለ በቂ ምክንያት እያባረሩ ሌላውን በመቅጠር እንዳያጭበረብሩ መከላከል ለኛ ይገባናል። ሶስተኛ፣ አሽከርና ገረድ የሚቀጥራቸው ሰው የወር ገቢ የሚሰሩትም ስራ ታይቶ ደመወዛቸው በደንብ እንዲወሰን ያስፈልጋል። ይህም ሲሆን ሀ አልተስማሙኝም የሚል ሰው ቀደም ብሎ በማስታወቅ የሥራ መፈለጊያ ጊዜ እንዲሰጣቸው፣ ለ ደመወዛቸውን በቂ ባልሆነ ምክንያት እንዳይቆርጥባቸው፣ ሀ በአገልግሎት ላይ በሚኖሩበት ጊዜ ሰብአዊ ሕሊናቸው የማይቀበለው ስቃይና መንገላታት እንዳይደርስባቸው ማድረግ ያስፈልጋል። አራተኛ፣ አንድ የሥራ ተቋራጭ ለተቋረጠው ሥራ የተመደበው ገንዘብ ታይቶ ለልዩ ልዩ አስፈላጊ ነገሮች የሚያወጣው ገንዘብ በመተማመኛ ወረቀት ወይም ፋክቱር ተረጋግጦ በሚያገኘው ትርፍ መጠን ለሥራ ጓደኞቹ በቂ ደመወዝ እንዲከፍልና ራሱም ሊያገኝ በሚገባው መጠን ብቻ እንዲያገኝ ማድረግ ይገባል። ሀብታሞች ሀብታቸውን በሥራ ላይ እንዲያውሉ የሚማሩት ዕውቀታቸውን እንዲያሻሽሉ፣ ባለሥልጣኖች በሥልጣናቸው እንዲከበሩ የምንጥረው የአገራቸውን ጠቅላላ ኑሮ እንዲያሻሽሉ ነው እንጂ የወንድሞቻቸውን ደምና ላብ እየመጠጡ በግል እንዲወፍሩ አይደለም። የውጭ አገር ባለሀብቶችም በከፈቱት ሥራ እኛን እንዲጠቅሙን እንጂ የአገራችንን ሀብትና ጉልበታችንን ዘርፈው እንዲሄዱ አንፈልግም። ሀብት ያለው ገንዘቡን፣ አዋቂው ዕውቀቱን፣ ሰሪውም ጉልበቱን ተስማምተው ተፋቅረው ያውሉልንና በጠቃሚ ሥራ ሁሉም እንደያቅሙ በመብቱ ይኩራ። ግን ከተመረጡ ሀብታሞች አዋቆች ለምቾት ለጥቅም፣ ድሆች ለመከራ ለችግር ለድካም፣ ምንጊዜም ባንድ አገር ጭቅጭቅ አይጠፋም። ይህን ስናገር በየደቂቃው ጭብጨባ ይነጉድ ነበር። ንግግሬንም ቀጠልኩና እንግዲህ እኛ ምኞታችንን ማሰማትና ማስፈጸም የምንችለው በሁለት ዋና ዋና ነገሮች ብቻ ነው። እነዚህም አንደኛ፣ መንግስት የኛ መተዳደሪያ ልዩ ደንብ እንዲያዘጋጅልንና ደንቡን አስፈጻሚ ድርጅት እንዲያቋቁምልን ማስደረግ። ሁለተኛ፣ እኛ ሰራተኞች አንድ ወንድማችን ከወጣበትና ከተባረረበት ስራ ቀጠሮን እያል ከምንንከወከው ባንድ ላይ ተባብረን ስራውን በማቆም መብታችንን ባንድ ድምፅ መጠየቅ ናቸው። የአንዱ ክፍል ሰራተኛ ሲበደል ድንበር እስከ ድንበር እንደተበደልን መቁጠር አለብን። አንለያይ፣ አንነጣጠር። መለያየት ለደም ጠቢዎች ያጋልጠናል። መንግስት በጉዳዩ ሲገባልን ግን እኛም ዝም ብለን እንሰራለን፣ መንግስትም መብታችንን ይጠብቅልናል። ይህን በምናገርበት ጊዜ ሁለት ጓደኞቻችን ይዘነው ልንሰለፍ ያዘጋጀነውን ሰሌዳ የአገራችንን ትንንሽ ሰንደቅ ዓላማዎችና አንድ ትልቅ ሰንደቅ ዓላማ ይዘው ብቅ አሉ። እኛም በደስታ እየተጓዝን ከነሱ ጋር ተገናኘን። በሰሌዳው ላይ የሚከተሉት ቃሎች በጉልህ ተጽፈው ነበር። እኛ ተገቢ ድርሻችንንና መብታችንን የተቀማን ተራና የጉልበት ሰራተኞች የሥራችንን ዋጋ እንጠይቃለን። እኛ ምንም የኑሮ ችግር ቢኖርብን በአቅማችን መጠን ለአገራችንና ለመንግሥታችን ታማኞች ነን። እኛ የምንጠይቀው ቀላል ነው። ይኸውም ጠቃሚነታችንና ያለኛ መኖር የማይቻል መሆኑን አሰሪዎች ሁሉ አውቀው እነሱም ሳይጎዱ ድርሻችንን እንዲሰጡን መብታችንንም እንዲያከብሩልን ነው። ኢንስሪዳይዘን ያገራችንን ሰንደቅ ዓላማ እያውለበለብን ያገራችንን ህዝብ መዝሙር እየዘመርን በከተማው ታላላቅ መንገዶች መጓዝ ጀመርን። ከየቦታው እየመጣ ከኛ ጋር የሚደረበው ህዝብ እጅግ በዛ። በልዩ ልዩ ኩባንያዎችና የፋብሪካ ቤቶች እየዞርን ሰልፉን ካሳየን በኋላ ቀኑ እሁድ የነበረ ከመሆኑም በላይ አንዳንድ ፖሊሶች ወደኛ እየመጡ ስላስቸገሩን ለበነጋው ጧት ተቃጥረን ተበታተን። በበነጋው ሰኞ ከቀኑ በሁለት ሰዓት በተቃጠልንበት ቦታ ከትናንትናው በበለጠ ተሰባሰብንና ተሰልፈን ጉዞ ጀመርን። ልክ በሶስት ሰዓት አሰሪ ሁሉ ወደ ስራው ቦታ ቢሄድ በማንኛውም ቦታ ሰራተኛ የለም። በየቦታው አይን ፍጥጥ አለ። ከየቦታው ተለቃቅመን ለዘመቻ የታሰሰ ሰራዊት መስለን ስንተም የነቁን የነበሩት አለቆቻችን በመስኮት እየሰረቁ በፍርሃትና በጭንቀት ይመለከቱን ነበር። በየስራው ቦታ እያወካንና አሰሪዎችን እየወቀስን ካለፍን በኋላ ወደ ብሔራዊ ምክር ቤታችን ሄድንና ጩኸታችንን አሰማን። ከዚያም ወደ ጠቅላይ ሚኒስቴር መስሪያ ቤት ስንሄድ ጠቅላይ ሚኒስትሩ ከቢሮው ወጥቶ ሲጠብቀን ቆየ። ከዚያም ደርሰን ከጠቅላይ ሚኒስትሩ ከመገናኘታችን በፊት ፖሊሶች በመኪና ሆነው ደረሱና የሚያስለቅስ ጢስ ሊተኩሱብን ፈለጉ። እኛ ግን ቶሎ ብለን እናንት ፖሊሶች እንዳትነኩን፣ እኛ ለመንግስታችን አቤቱታ የምናቀርብ ተበዳዮች ነን እንጂ በጥባጮች አይደለንም። እሱን ጢስ ወስዳችሁ በባለ ኩባንያዎች፣ በባለ ስራ ተቋራጮችና በቢሮ አለቆች አይኖች ተኩሱት። እነሱ ናቸው በጥባጮች፣ ማየት ያቃታቸውም የነሱ አይኖች ናቸው አልናቸው። ጠቅላይ ሚኒስትሩም በእጁ እየጠቀሰ እንዲተውን አዘዛቸው። ወደ ጠቅላይ ሚኒስትሩ ፊት እንደቀረብንም የሚከተለውን አጭር ምክር ሰጠን። አሁን ስራውን ስታቆሙት በቂ ተቀማጭ ገንዘብ ስለሌለን እናንተንም አገራችሁንም ትጎዳላችሁ። ስራችሁን እየሰራችሁ ችግራችሁን ለኔም ሆነ ለሌሎች ባለስልጣኖች ብታስታውቁን ተገቢውን ከማድረግ ችላ አንልም። አሁንም ጉዳዩን እያጠና መብታችሁና ኑሯችሁ ዋስትና የሚያገኝበትን ደንብ የሚያዘጋጅ ኮሚቴ እንዲቋቋም አሁን የስራዬ መጀመሪያ አደርገዋለሁ። ስለዚህ በየስራችሁ ግቡ። ይህን ቃል በደስታ ተቀብለን ተመለስ። ከቀድሙም ተገቢ መብታችንን ለማግኘት እንጂ ለብጥብጥ አልወጣንም። ሁላችንም በየስራችን ተሰማርተን ስንሰራ ውስጥ ውስጡን አነሳሽ መሆኔ በየቦታው ተነግሮ ኑሮ በማናቸውም ስራ ማንም እንዳይቀበለኝ ከተደረገ በኋላ ለስራችን አታስፈልግም በሚል ስንብት ደረሰኝ። እኔም በሁኔታው ከማዘኔ በቀር በምንም ሳልደነግጥ ከስራው ወጣው። ነገሩን ሁሉ ስለተረዳሁት ከሌላ ቦታም ስራ አልጠየቅኩ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።